ቻው በቃ።
የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና፣
ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ ተጀመረ። እንደምናመሻችሁ፣ ዛሬ ማክሰኞ ሚያዝያ 29 2011 ነው። ለዛሬ ከያዝናቸው ጉዳዮች መካከል
በምዕራብ ጎንደር ዞን የብሔር ግጭትን በመቀስቀስ የሰብአዊና ቁሳዊ ጥፋት መንስኤ ናቸው የተባሉ ተጠርጣሪዎችን ከተጠያቂነት ለማስመለጥ የተደረገውን ሙከራ አክሽፌያለሁ ሲል የዞኑ የጸጥታ ቢሮ አስታውቋል።
ክፍያ እንደጨረሱ በሆራሩ ይዟቸው ወደ ሽንፋ ቀጠና አካባቢ በሚባለው ሲንቀሳቀስ ጥቆማ ተደረሰ። በድምሩ አምስቱን ሆራሩ ይዞ በሚሄድበት ጊዜ እዛው ማህበረሰቡ ሊተባበር ስለተጠየቀ በደረሰው መረጃ የአካባቢ ጸጥታ መዋቅርና ማህበረሰቡ እንዲቆሙ አደረገ።
የዞኑ ምክትል አስተዳዳሪ እንዲሁም የአስተዳደርና ጸጥታ ኃላፊ የሆኑትን አቶ ደሳለኝ ጣሰውን ነው የሰማችኋቸው። ከአፍታ ቆይታ በኋላ ዝርዝር ጉዳዩን እናስደምጣችኋለን።
ሳቅን በሰዎች መካከል ያለ ልዩነትን ለማጥበብ የማይነኩ የሚመስሉ ጉዳዮችን ለመድፈር እየተጠቀመ ያለ ወጣት ከያኔ እንግዳል።
የኔን አመለካከት የኔን ቀናነት ይረዳሉ ብዬ ተስፋ አደርጋለሁ።
ለእግሩ ከስክስ ጫማ፣ ለጉልበቱ መጋጫ፣ ለደረቱ ጋሻ፣ ለጭንቅላቱ ሄልሜት አድርጎ በብረት ለበስ መኪና ታጅቦ የመጣ አመታት የሰለጠነ አድማ በታኝ ወታደርና አርሴናል የምትል የተመጨቀች ቲሸርት ለብሶ ባዶ እግሩን የወረቀት መፈክር ይዞ የወጣ ታዳጊ እንዴት ነው በኃይል የሚመጣጠሉት? እስኪ ንገሩ።
ኮሜዲያንና የራዲዮ ትርኢት መሪ የሆነውን እሸቱ መለሰን ነው ቀንጭበን ያሰማነው። ከቆይታ በኋላ ሙሉ ቃለ ምልልሱ እናደርሳችኋለን።
እነኝህንና ሌሎች መሰናዶችን ይዘናል። አብረናችሁ የምናመሸው ጽዮን ግርማና ሀብታሙ ስዩም ነን። ከጋቢና ቪኦኤ ጋር አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
በማይናማር ለሁለት ዓመታት በእስር ላይ የቆዩት ሁለት የሮይተርስ ዜና አገልግሎት ጋዜጠኞች ዛሬ ተለቀው ቤተሰቦቻቸውን ተቀላቅለዋል። ጋዜጠኞች የተለቀቁት የሀገሪቱ ፕሬዚዳንት ዊን ማይንት ለብዙ ሺህ እስረኞች ምህረት ካደረጉ በኋላ ነው። ጋዜጠኞቹ ዋ ሎንና ኪዋ ሶኡ በሰባት ዓመት እስራት እንዲቀጡ ተፈርዶባቸው የነበረው ኦፊሳላዊውን የሚስጥር ሕግ ጥሳችኋል ተብሎ እንደነበረ ይታወሳል። ሁለቱ ጋዜጠኞች እንደ አውሮፓውያን አቆጣጠር በ2017 ዓ ም በቁጥጥር ስር የዋሉት 10 የሮሂንጋ ብሔረሰብ አባላት ኢንዲን መንደር ውስጥ በፖሊሶችና ወታደሮች መገደላቸውን በመመርመር ላይ እንዳሉ ነው። ዛሬ ከእስር ተለቀው ሲወጡ ወዳጆችና ቤተሰቦቻቸው በደስታ ተቀብለዋቸዋል።
ዶናልድ ትራምፕ ፕሬዚዳንት ባይሆኑ ኖሮ በሕግ የተያዘን የምርመራ ሂደት በማጨናገፍ ወንጀል ይከሰሱ ነበር ሲሉ በመቶዎች የተቆጠሩ የቀድሞ የፌዴራሉ ጠበቆች ፊርማቸውን ያኖሩበትን ደብዳቤ ይፋ አድርገዋል። ቀደም ሲል ልዩ መርማሪው ያወጡት ሪፖርት የትራምፕ ምረጡኝ ዘመቻ በ2016ቱ የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ከሩሲያ ጋር አላሰራም ይበል እንጂ ፕሬዚዳንቱ ሕጋዊ ምርመራውን ለማገድ ከ12 ጊዜ በላይ ሙከራ ማድረጋቸውን ግን ያሳያል። ጠቅላይ አቃቢ ሕግ ዊሊያም ባር እና ምክትላቸው ሮድ ሮስተንሲን ኋላ ላይ ጣልቃ በመግባት ሙለር ያቀረቡት ማስረጃ ፍትህ የማገድ ክስ ለመመስረት በቂ አይደለም ብለዋል። እነዚህ ዛሬ ዶናልድ ትራምፕ ፕሬዚዳንት ባይሆኑ ኖሮ በሕግ የተያዘን የምርመራ ሂደት በማጨናገፍ ወንጀል ይከሰሱ ነበር ሲሉ ደብዳቤ ያስገቡት የቀድሞ የፌዴራሉ ጠበቆች ግን በእኛ አስተያየት የቀረቡት ማስረጃዎች ወደ ተቃራኒው ሚዛን ያደላሉ ብለዋል።
የዩናይትድ ስቴትስ ፕሬዚዳንት የቀድሞ የግል ጠበቃ ማይክል ኮን ከፕሬዚዳንቱ ጋር በድብቅ ወሲባዊ ግንኙነት ነበራቸው ለተባሉ ሁለት ሴቶች አፍ ማዘጊያ ገንዘብ በመክፈልና በሌሎች ወንጀሎች የቀረቡባቸው ክሶች ተረጋግጠውባቸው ትናንት ወደ ወህኒ ቤት ተልከዋል። ሕግ ጥሼ የተገኘሁት ከፕሬዚዳንት ትራምፕ በተሰጠኝ ትዕዛዝ መሠረት ነው ሲሉ የእምነት ቃላቸውን ሰጥተዋል። ማይክል ኮን ትናንት ከኒውዮርክ አፓርታማቸው ተይዘው ወደ ፌዴራሉ እስር ቤት ሲወሰዱም ገና ብዙ የማጋለጠው ሚስጥር አለ ብለዋል። ፕሬዚዳንት ትራምፕና ሌሎች በርካታ የሪፐብሊካን ፓርቲው አመራሮች ማይክል ኮን ይዋሻል ሲሉ ለማደናቀፍ ሞክረዋል። አምስት የፕሬዚዳንቱ የቀድሞ ረዳቶች በተለያዩ ወንጀሎች ተፈርዶባቸው በእስር ላይ ይገኛሉ።
የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማይክ ፖምፔዮ ትላንት ከሩሲያው አቻቸው ከሰርጌይ ላቭሮቭ ጋር ተገናኝተዋል። በቬንዙዌላው የፖለቲካ ቀውስ ጉዳይ ላይ ተነጋግረዋል። በዚያች ሀገር የውስጥ ጉዳይ የባዕዳን ወታደራዊ ጣልቃ ገብነት መኖሩን እንደማይፈልጉ ሁለቱ ከፍተኛ ዲፕሎማቶች አጽንኦት ሰጥተው መናገራቸው ተዘግቧል። ሁለቱ ውጭ ጉዳይ ሚኒስትሮች ቬንዙዌላን አስመልክቶ በጎን የተወያዩት ዩናይትድ ስቴትስና ሩሲያ አባል በሆኑበትና ፊንላንድ ውስጥ በተካሄደው የአርክቲክ ጉባኤ ወቅት ነው። ቬንዙዌላውያን ዲሞክራሲያዊ ስርዓት እንደሚገባቸው ለሩሲያ ውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ ግልጽ አድርጋለሁ ሲሉ ማይክ ለጋዜጠኞች ተናግረዋል። ኩባንያውና ኢራናውያን ከቬንዙዌላ እንዲወጡ መፈለጋቸውንም አስረድቻለሁ ብለዋል። ላቭሮቭ በበኩላቸው በቬንዙዌላ የዩናይትድ ስቴትስ ወታደራዊ ጣልቃ ገብነት አውዳሚና ሕገወጥ እንደሚሆን አሜሪካውን ዲፕሎማት አስጠንቅቄያለሁ ሲሉ ከስብሰባቸው በኋላ ለጋዜጠኞች አስረድተዋል። አድማጮች፣ ለሰዓቱ የያዝናቸው አጠር አጠር ያሉ የምሽቱ ዓለም አቀፍ ዜናዎቻችን እነዚሁ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ከአድማ ስንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ ቀዳሚው ጉዳያችን እናምራ። በምዕራብ ጎንደር ዞን ቋራ ወረዳ ቁጥር አንድ ተብሎ በሚታወቀው አካባቢ ከወራት በፊት የብሔር ግጭት በማስነሳት የሰብአዊና ቁሳዊ ጥፋት መንስኤ ሆነዋል ተብለው የተጠረጠሩ አምስት ግለሰቦችን አራት የመከላከያ ሰራዊት አባላት ለማስመለጥ ሲሞክሩ መያዛቸውን የዞኑ አስተዳደር አስታውቋል። የባህር ዳሯ ባልደረባችን አስቴር ምስጋናው ያነጋገረቻቸው የዞኑ ምክትል አስተዳዳሪና የአስተዳደርና ጸጥታ ጉዳዮች መምሪያ ኃላፊ የሆኑት ደሳለኝ ጣሰው ተጠርጣሪዎቹ እንዴት እንደተያዙ በመዘርዘር ይጀምራሉ።
የሞት ከፋዮች ሁለት የፋይናንሶች የመከላከያ እሱ አመራሩ እና ወደ አምስት የሚሆኑ አጃቢዎች ሆነው ነው ወደ ቋራ ቁጥር አራት የሄዱት። ይህን የመከላከያ ደሞዝ አባላት ሲከፍሉ ከዋሉ በኋላ ሲመለሱ አንደኛው ተጠርጣሪ ከመከላከያ ካምፕ አራት ግለሰቦች ጋር አለ ተብሎ ጥቆማ ተሰጥቶ እዛ አካባቢ ያሉ የወረዳ አመራርና የጸጥታ መዋቅር ወደ ቦታው ሲሄዱ ክፍያ እንደጨረሱ በሆራሉ ይዟቸው ወደ ሽንፋ ቀጠና አካባቢ ወደሚባለው ሲንቀሳቀስ ጥቆማ ተደረሰ። በድምሩ አምስቱን ሆራሉ ይዞ በሚሄድበት ጊዜ እዛው ማህበረሰቡ ሊተባበር ስለተጠየቀ በደረሰው መረጃ የአካባቢ ጸጥታ መዋቅርና ማህበረሰቡ እንዲቆሙ አደረገ። እነዛን አምስት ሰዎችም ትጥቃቸውንም በአይዶ ፓትሮል አማካኝነት በእኛ ወረዳምና የዞን አመራር የጸጥታ መዋቅር ትብብር ህብረተሰቡም እንዳለ ሆኖ ተይዘው ወደ ቋራ ወረዳ ምርመራው እንዲጣራ የተያዙበት ለህግ እንዲተላለፍ የተደረገበት ሁኔታ ነው።
ተጠርጣሪዎቹ የመከላከያ ሰራዊት አባላት ኮሎኔል አንግሶ ማሪያ የ33ኛ ክፍለ ጦር ሁለተኛ ብርጌድ አንደኛ ሻለቃ አዛዥ፣ መጋቢ 50 አለቃ አባድር አብራሽ ሾፌር፣ 10 አለቃ ደጀና ቡቶ የሂሳብ ባለሙያና ወታደር ሳምራዊት ገብረ እግዚአብሔር ናቸው። በቁጥጥር ስር የዋሉት እነዚህ የመከላከያ ሰራዊት አባላት በቋራ ወረዳ ቁጥር አራት ነፍስ ገበያ አካባቢ ለሚገኙ የኢፌዴሪ መከላከያ ሰራዊት አባላት ደሞዝ ለመክፈል መጥተው ወደ መተማ ሲመለሱ በመኪናቸው አምስት በወንጀል የተጠረጠሩ ግለሰቦችን ከያዙት የጦር መሳሪያ ጋር ለማሸሽ ሲሞክሩ ነው የተያዙት ይላሉ።
ሁለት ከላሽንኮቭ መሳሪያና ወደ 9 ካዝና በአብረው የተገኙ መሆኑ 50,000 በላይ ብር በእነዚህ ግለሰቦች እጅ እንደነበር መሳሪያ መያዝ ያለባት የመሳሪያው ባለቤቶች ነበሩ። ገንዘብ ለሚከፍሉ ሰዎች ለፋይናንስ ለመከላከያ ፋይናንስ መሳሪያውን አስዞታል።
በተለይ የ33ኛ ክፍለ ጦር ሁለተኛ ብርጌድ አንደኛ ሻለቃ አዛዥ ኮሎኔል አንግሶ ማሪያ ከድርጊቶቹ በመነሳት በጥርጣሬ አይን የሚታይና በተደጋጋሚም በአካባቢው በጸጥታ አካላት የተገመገመ ግለሰብ ነበር ይላሉ አቶ ደሳለኝ ጣሰው።
በመሰረቱ ይህን ግለሰብ ከዚህ በፊትም ገምግመን መስተካከል እንዳለበት፣ የህዝብ ወገንተኝነት እንደሚጓደለው፣ ተልእኮ ውጭ እየሰራ እንደሆነ፣ በጋራ መስራት ፍላጎት የሌለው እንደሆነ ገምግመን አቅጣጫ አሰጠን ነበር። አልተማረበትም።
አሁን በወንጀሉ ተይዟል። ያለው ሁኔታ ይሄ ነው።
በቋራ ወረዳ አካባቢ ከሚኖሩ አንዳንድ አስተያየት ሰጪዎች መካከል ወጣት አበባው እንደሚናገረው በአካባቢው ሰላምን ለማስከበር በሚመደቡ የመከላከያ ሰራዊት ላይ እምነት የለንም ይላል።
በተለይ ከማንነት ጋር ተያይዞ ምንም ማስተዳደሮች በማቋቋም የባን መሰገን ተደርጎ አላስፈላጊ የንብረት የሰዓት ውድመት እንዲከሰት ተደረገ። በዚህ ማሳያ የሚሆነት በወቅቱ የአረትነት ክለጦር በተለያየ በሽንካ በቋራ መተማ እንዲሁም በኪርጋ አካባቢ ከፍተኛ የሆነ እንትን የፈጥሩ ነበር። ይህን ስልሽ ሙሉ በሙሉ የተቋሙ አባል ናቸው ለማለት አይደለም። አንዳንድ መከላከያ ተቋሙ የማይወክሉ የግል ጥቅማቸውን የሚያግበሰብሱ ይህን ድርጊት ይፈጽሙ ቆይተዋል። ከዛ በኋላ 33ኛ ክለጦር ከተቀየረ በኋላ አሁን የአካባቢ ሰላም ወደ ነበረበት የመረጋጋት ገብቷል ማለት ነው። ይሁንና አሁን እንዲሁም የአካባቢ ማህበረሰብ በተቋሙ ላይ የሆነ ቅራኔ እንዳሳድር አድርጓል እና ይህን ደግሞ የሚመለከተው ሊያስተካክል ይገባል።
ከወራት በፊት ጠቅላይ ሚኒስትር ዶክተር አብይ አህመድ ከጎንደር ከተማ ነዋሪዎች ጋር በነበራቸው ውይይት ከለውጡ በኋላ ትልቅ ስራ ተሰርቷል ከተባለ መከላከያ ውስጥ ያለው ማሻሻያ ነው ብለው ነበር።
መሬት የነካለው ሰራን ብለን ድረታችን ነፍትን መናገር ከቻል መከላከያ ውስጥ ይሰራል። ከእዝ ጀምሮ እስከ ክፍለ ጦር ባለው አደረጃጀት ለመጀመሪያ ጊዜ አማራውም ኦሮሞውም ትግሬውም ሌላውም ብሔር ብሔረሰብ ኮሚቴ ሆኖ የሚሰራበት በከፍተኛ ደረጃ መከላከያ ውስጥ ለውጥ ያመጣ ስራ ተሰርቷል።
ከሰሞኑ ታዲያ እነዚህ የመከላከያ ሰራዊት አባላት ተጠርጣሪ ወንጀለኞችን ለማስመለጥ የሞከሩትን ዘገባ በማህበራዊ ሚዲያ ከተሰራጨ በኋላ ብዙ አስተያየት ሰጪዎች በመከላከያ ሰራዊት ውስጥ ማሻሻያ አልተደረገም፣ አሁንም በአንድ ፓርቲ ተጽዕኖ ስር ነው ያለው የሚል ትችት ተሰንዝሯል። ይህንን በተመለከተ የጠቅላይ ሚኒስትር ፕሬስ ሴክሬታሪያት ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁንን አነጋግሬያቸው ነበር።
ክቡር ጠቅላይ ሚኒስትሩ እንደገለጹት ትልቅ ሪፎርም እየተሰራበት ይሄንን ህዝቡም ያረጋግጣል። ነገር ግን ደግሞ የአንድ ነገም ተነጎዳ ዛሬም አንድ ስህተት ሆኖ ወይም ደግሞ በሚያስጠረጥር ጉዳይ ተሰርቶ ሲገኝ የሰዎችን ስምም ሌላም ነገር አይቶ ጥቅልል ያለ ማደማደሚያ ላይ መድረስ እውነቱን ላያሳየን ይችላል። ስለዚህ የሆነ ሆኖ አቋሙን እንደዚህ አይነት ጥርጣሬ በመጣበት ጊዜ ወዲያው ተቀብሎ ጉዳዩን ለመፈተሽ በፍጥነት ወደ ስራ መግባቱ ተቋሙ የተለወጠ ተቋም መሆኑን የሚያሳይ ነው። ስለዚህ በህብረተሰቡ በኩል ወይም ደግሞ ይሄንን ጥያቄ ያነሱ አሉ ብለሽ ያልሽውን በተመለከተ በእነሱ ያዩበት መንገድና ሁኔታ አለ። ነገር ግን ደግሞ በሌላም መልክ ያለውን በመከላከያም በሀገር ደረጃ ያለውንም መረጃና አጠቃላይ ሁኔታ ማየትና መመልከት በጣም ተገቢ ነው። ጉዳዩ ግን በሁሉም መልክ የሚጣራ ሆኖ ሳለ ተጣርቶ በየትኛውም ደረጃ እርምጃ የሚያስወስድ ሆኖ ሲገኝ እርምጃ የሚወሰድበት መሆኑ በምንም መልኩ ጥርጥር ውስጥ ሊገባ አይችልም።
ተጠርጣሪዎቹ የመከላከያ ሰራዊት አባላት በአሁኑ ሰዓት ምርመራ እየተደረገባቸው ሲሆን የምርመራ ውጤቱ እንዳለቀ ለህዝብ ይፋ ይሆናል ተብሏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። ትሬቨር ኖሃንና ኬቨን ሃርትን የመሰሉ የአደባባይ ኩመካ ባለሙያዎች ወይም ስታንድ አፕ ኮሜዲያን በማየት ፈለጋቸውን ለመከተል መነሸጡን ይናገራል። ከፖለቲካ እስከ ማህበራዊ ጉዳዮች፣ ከጾታዊ ጽንሰ ሀሳቦች እስከ ሰብአዊ መብት ሙግቶች በስራው በሚዳሰሱ ስራዎቹ መልካም ምላሽ እያገኘ ይገኛል። የዛሬው እንግዳችን እሸቱ መለሰ ከኮሜዲ ስራው በተጨማሪ የኛ የተሰኘ የራዲዮ ትርኢት መሪ የሆነው እሸቱ ከባልደረባችን ሀብታሙ ስዩም ጋር በነበረው ቆይታ እስከ አሁኑ የኮሜዲ ዓለም ጉዞ ጋር የተያያዙ ጉዳዮችን ተጨዋውተዋል።
በልጅነታችን ስንመጣ እንዲህ ራቁታችንን የመጣ ነው። አንድ ስንዝር መሬት ይዞ የመጣ አለ፣ ትንሽዬ ኩሬ ይዞ የመጣ አለ፣ ትንሽ ኩሬ እየተጫወተ ይዞ የመጣ አለ። ታዲያ ከየት አመተን ነው ይሄ መሬት የኔ ነው ውጣልኝ፣ ይሄ ውሃ የኔ ነው አጠጣብኝ የምንባባ ነው? ከየት አመተን ነው?
እሸቱ፣ በጥቂት ወራት ፍርርቅ ያተምካቸውን የኮሜዲ ስራዎች ተከታትያለሁ። ፖለቲካውን ታነሳለህ፣ ብሔርተኝነቱን፣ ሰብአዊነትና ሌሎችን በቁም ነገር እንኳ ሲነሱ የማያግባቡንን ጉዳዮች አንስተህ የሳቅ ምንጭ ታደርጋቸዋለህ። በተለይ ኢትዮጵያ ውስጥ ካለው ትኩሳት አንጻር ይሄ አቀራረብ ፈተና የለውም?
ያው ጥንቃቄ በጣም ይጠይቃል። ምክንያቱም አንዳንድ ጊዜ እንዳንዳንዱ አርስተ ነገር የምትተጎምበት በጣም ብዙ ሰዎች ተምሳሌሆኑበት ጊዜ ላይ ስለሆነ ያለ ነው። እያንዳንዷ ነገር በጣም ጥንቃቄ ይጠይቃል። ስለዛም በተቻለ መጠን ጥናት እናደርጋለን። ጥናቱን ወደ ስክሪፕት ከቀየር ነው በኋላ ደግሞ በተለያዩ አካላት ጋዜጠኞች፣ ባለሙያዎች እንዲሁ ደግሞ ተመልካች ይሆናሉ ብለን ለምናስባቸው ሰዎች የማሳየት የማስገንዘብ ስራ እንሰራለን። ከዚህ ሁሉ ውጭ ግን እኛ የምለው ያው ክሩ ስላለኝ ነው። የስታንድ አፕ ኮሜዲ ቲም አለን። እኛ ያው ወገንተኛ አይደለንም፣ ለማንም አንወግንም፣ ከማንም ጋር ጠብ የለንም። እውቀትን፣ እውነትን፣ ፍቅርን ነው የሚያስተላልፍ ነገን የተሻለ የሚያደርግ ሀሳብ ይዘን ስለሆነ የምንመጣው ብዙም ፈተና እስካሁን ድረስ አልገጠመንም። አንዳንዴ በተለይ የመጨረሻውን ስራ ከሰራ ነው በኋላ ስራውን እንኳን በቅጡ ሳያዩት ሀሳቡን ሳይረዱት አሉታዊ ሀሳብ ያለሱ ግን ሰዎች ያጋጥመውናል። እነሱ ደግሞ እንዲሁም ይበልጥ እንድንታወቅ በር ከፈቱልን። ምክንያቱም አሉታዊውን ሀሳብ ካየ በኋላ ሰው ገብቶ ስራውን ሲያዩ በጣም እየተደነቀ እንዲሁም ወደ አድናቂነት ወደ ተከታታይነት እየተቀየረ ነው።
እሸቱ ሳቅን እንግዲህ ሰዎችን ለማቀራረብ እየተጠቀምኩበት ነው ብለህ ታስባለህ? እንደ ድልድይ፣ እንደ መቀራረቢያ፣ አብሮ እንደ ማውጊያ?
በጣም በጣም የሚገርም ነገር እንዲሁም እኛ ስራውን ስንሰራው ማለት ነው ስትራክቸሩን ስንሰራው ሁልጊዜ በጣም መነጋገሪያ እንዲሆን የምንፈልጋቸውን ነጥቦች መጨረሻ ላይ ነው የምናደርገው። የኮሜዲ መጨረሻ ላይ ማለት ነው ሰተነው የምንወጣው መልእክት ሰው እንዲያወራበት እና በጣም የሚገርም መልኩ በጣም መነጋገሪያ ለሰዎች የማውሪያ ርዕስ ዲስከሽን ፖይንት እየፈጠርን ይሄደናል ብለን እናስባለን። ለምሳሌ ዘመነ ፍስሐ ላይ ከሰራናቸው ስራዎች አንዱ የጾታዊ ሚና የሚባል ነገር አለ። ለምሳሌ ወንድ ይህን አይሰራም፣ ቤት ውስጥ ሚስት ይህንን መስራት አለባት፣ ባል ይህን መስራት የለበትም ተብሎ በተለምዶ የሚታሰብ የተሳሳተ አመለካከትን ቻሌንጅ የሚያደርግ ሀሳብ ነበረን እና ከዛ በኋላ በጣም ብዙ ባልና ሚስት በዛ ሀሳብ እንዳወሩበት ሚስቴ እኮ በቃ ያንተን ኮሜዲ ካየች በኋላ እኔም ወጥ መስራት ጀመርኩ ምናምን ገብቷል። አውርተው ተስማምተው ምናምን አይነት ነገር እና ይሄ ወደ ለውጥ ወደ ተግባር የሚገፋ ለመነጋገር በር የሚከፍት ነገር እንደሆነ ይሰማናል። ለምሳሌ የመጨረሻው ደግሞ ነግበኔን ከሰራን በኋላ ስለ ሰውነት ነው የሰበክ ነው። ሰው ብሔር ይዞ እንደማይመጣ፣ ቋንቋ ይዞ እንደማይመጣ፣ ሁሉም ራቁቱን እንደተወለደ ከዛም በኋላ ሁሉም ራቁቱን ተመልሶ እንደሚሄድ፣ ስለዚህ ለዚህ አጭር እድሜ ደግሞ መፋከር አንድ መሆን እንደሚያስፈልግ ያንን መድረክ ላይ ሰብከን ነው የወረድ ነው እና መጨረሻ ላይ በቃ ብዙ ሰው በዛ እያወራ እንደሆነ እንደውም ከኮሜዲው ላይ ሰዎች ኮት እያደረጉ ፌስቡክ ላይ ብዙ ነገር ጽፈዋል። ማንነታችንን ሳይሆን አንድነታችንን የሚያስመልስልን ነው የሚያስፈልገን፣ ብሔር ይዞ የመጣ የለም ምናምን አይነት የመነጋገሪያ ነጥቦች ሆነው አግኝተናቸዋል።
እስኪ አሁን እንደው ይሄን ልጅ እንየው። መለመላውን ነው የመጣው አይደል? ይሄ ልጅ ሲመጣ ሁለት እጅ፣ ሁለት እግር፣ ሁለት ጆሮ ይዞ መጥቷል። እቺ ነገር ይዞ መጥቷል፣ ብሔሩን ይዞ መጥቷል። ይኸውልኝ እስኪ በእናታችሁ ብሔሩ ካለ ንገሩኝ፣ ብሔር እዚህ ጋር ካለ ንገሩኝ።
ቀደም ብለህ ጠቃቅሰውሃል። መቼም አንድ የኪነ ጥበብ ሰው ከስራው በኋላ ሙገሳውንም ወቀሳውንም ይዞ ነው የሚራመደው። የኮሜዲ ስራህን መሰረት አድርገው የተከሰቱ የማትረሳቸው የህዝብ ምላሾቹን እስቲ አስታውሰኝ። የወደዱልህን፣ በአንጻሩ ደግሞ እንደው ጥርሳቸውን የነከሱብህ አፍታዎችም ካሉ ልታነሳልኝ ትችላለህ?
አሪፍ እንትን ነው። ያው በተቻለ መጠን ኮሜዲ አብዛኛውን ሰው ማስደሰት አለበት ብዬ አስባለሁ። አብዛኛውን፣ ሁሉንም ሳይሆን አብዛኛውን። አብዛኛውን ለማስደሰት ደግሞ ያው እናጠናው ጥናት ወስኗል። ከመልካሙ ሀሳብ ሲጀምር ገርም ነገር እኔ እቅድ ስናወጣ ከማናጀር ጋር ቢያንስ የአምስት ዓመት እቅድ አውጥተን ነበረ። በአምስት ዓመት ውስጥ በቃ በደንብ ፌመስ ኮሜዲያን መሆን አለብኝ፣ ከኢትዮጵያ ውጭ ብዙ ስራዎች መስራት አለብኝ የሚል ሀሳብ ነበረኝ። አሁን ግን ገና ሁለተኛውን ስራ በስድስት ወር ውስጥ ማለት ነው ዘመነ ፍስሐ ወጥቶ የት ነበርን እንደወጣ በጣም የሚያስደነግጡ ስልኮች ናቸው የተደውሉልኝ፣ በአዎንታዊ መልኩ ማለት ነው። ማለት በጣም የማልጠብቃቸው ማከብራቸው ማደንቃቸው ሰዎች ከአሜሪካ፣ ከአውሮፓ፣ ከእንግሊዝ፣ ከኢትዮጵያ ውስጥ በጣም ትልልቅ በሙያው የተከበሩ የምላቸው በስም ያላቸው ሰዎች እየደወሉ በጣም ትልቅ አድናቆት ሰጥተውኛል እና ምናልባት አሁን የመጨረሻው ስራ ላይ አንዳንድ ስራውን በትክክል ሳያዩትም ጨርሰው ሳያዩትም ሀሳቡንም በራሳቸው መንገድ ጠምዝዘው ምናልባት ፌስቡክ ላይ ላይክ ለማግኘት ሼር ለማግኘት ገንዘብ ለመስራት ወይም ደግሞ የእነሱን ደጋፊዎች ለማነጋገር ኔጌቲቭ ነገር ፍጹም ከሰራሁት ስራ ጋር የማይገናኝ ነገር ፌስቡክ ላይ ፖስት ያደረጉ ወንድሞች እህቶች አሉ። ያንን ደግሞ መወስደው እኔ ካለመረዳት ነው ብዬ ነው 100% ማለት ስራውን ካለመረዳት እኔም ካለማወቅ የቆምኩለትን አላማ ገና ስላላዩኝ ነው። ገና ከዚህ በኋላ በምሰራው ስራ በደንብ አይተውም የኔን አመለካከት የኔን ቀናነት ይረዳሉ ብዬ ተስፋ አደርጋለሁ።
ለእግሩ ከስክስ ጫማ፣ ለጉልበቱ መጋጫ፣ ለደረቱ ጋሻ፣ ለጭንቅላቱ ሄልሜት አድርጎ በብረት ለበስ መኪና ታጅቦ የመጣ አመታት የሰለጠነ አድማ በታኝ ወታደርና አርሴናል የምትል የተበጨቀች ቲሸርት ለብሶ ባዶ እግሩን የወረቀት መፈክር ይዞ የወጣ ታዳጊ እንዴት ነው በኃይል የሚመጣጠሉት? እስኪ ንገሩ።
የመጨረሻ ጥያቄ ላስከትል። ተሰጥኦ ያላቸው እንዳንተው እንግዲህ ስጦታ ያላቸው ወጣቶች በሀገርና በሰዎች ህይወት ላይ አዎንታዊ ተጽዕኖ ለመፍጠር አቅማቸው እስከምን ድረስ ነው ብላ ታስባለህ? ምን ያክል አቅም አላቸው?
ወይኔ በጣም የሚገርም ነገር፣ ዛሬ ጠዋት አሁን በአዳማ ከተማ ናውዜር የሚባል ትምህርት ቤት ነበርኩኝ። ተማሪዎቹ ኮሜዲያን እሸቱ መለሰን በጣም በቃ ይምጣ ብለው ትምህርት ቤቱን ጠይቀው ሄጄ ነበረ እነሱን ለማነቃቃት ለማበረታታት። እና በጣም ከምጠብቀው እና ፍጹም ከሰራሁት ስራ በላይ ተማሪዎች ውስጥ ፍቅር ነበር፣ ተነሳሽነት ነበር። ሲያዩኝ የተሰማቸው ስሜት ያሳዩኝ ፍቅር ፍጹም ያልጠበቅኩት ነው። እና ኪነ ጥበብ ውስጥ ያለ ሰው ጥበብን የሚሰራ ሰው በጣም 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 ሀገርን ትውልድን ለመቀየር በጣም ትልቅ እሱ ራሱ ከሚያውቀው በላይ አቅም አለው ብዬ አምናለሁ። ይሄ የኪነ ጥበብ ሰው በቃ ጸጋ ተሰጥቶታል፣ በሰው ልብ ውስጥ አድሯል። እግዚአብሔር በሰው ልብ ውስጥ ሞገስ ይሰጠዋል። ስለዚህ ያን ሞገሱና ጸጋውን ተጠቅሞ የሚያስተላልፈው መልእክት እጅግ በጣም ሀያል ነው።
ኮሜዲያን እሸቱ መለሰ በቀሪ የስራ ዘመኑ ተመሳሳይ ጉዳዮችን በስፋት እያነሳ ለማቅረብ አብሮም መሰል ስጦታ ያላቸውን ሰዎች የሚያሰለጥን ትምህርት ቤት የመክፈት ህልም እንዳለው ነግሮናል።
ወደ ቀጣዩ ዘገባ እናምራ። ቀጣዩ ዘገባ ወደ ምዕራብ ወለጋ ይወስድናል። በምዕራብ ወለጋ ላሎ አሳቢ ወረዳ ውስጥ ባለፈው ቅዳሜ 10 ሰዎች የጭነት መኪና ላይ አሸዋ ሲጭኑ ተገደሉ ሲል አንድ ከቅርብ ርቀት አየሁ ያለ ግለሰብ ለቪኦኤ ተናግረዋል። የዞኑ የጸጥታ ጽህፈት ቤት ስለ ጉዳዩ እያጣራ መሆኑን ጠቅሶ በስፍራው ሲተኩሱ የነበሩት የኦሮሞ ነጻነት ግንባር ሸኔ ታጣቂዎች ናቸው በማለት ሁለት ግለሰቦች ቁጥጥር ስር መዋሉን አስታውቋል። የኦሮሞ ነጻነት ግንባር ሰራዊት የምዕራብ ዞን ጦር መሪ በበኩሉ ሰዎችን የገደለ መከላከያ ነው እንጂ የተያዘ የኦነግ ታጣቂ የለም ብለዋል። ናኮር መልካ ተጨማሪ ዘገባ አለው።
ኪኒሳ ገበየው ባለፈው ሳምንት ቅዳሜ ከቀኑ 10 ሰዓት ገደማ በላሎ አሳቢ ልዩ ስሙ ለጋሻዋ ውዋ በተባለ ስፍራ ላይ ተፈጠረ ያለውን እንዲህ ያብራራል።
ታምሩ ገበየው ደመን
ወንድሜ ነው የሞተው። ታምሩ ገበየው ይባላል። አሸዋ ሊጭን ሄዶ ነበር። ስራ ሰርቶ ነበር የሚማረው። አባት የለውም። ከችግረኛ እናቱ ጋር ነው የሚኖረው። ተኩስ የነበረው ጠዋት 3 ሰዓት ገደማ ሲሆን ተኩሱ በማቆሙ ከሰዓት በኋላ ነው የሄዱት። በስፍራው በአጠቃላይ 10 ሰዎች ናቸው የሞቱት ብሏል። የምዕራብ ወለጋ ጸጥታ ጽህፈት ቤት ኃላፊ አቶ አብዩ ምህረት ተከታዩን ምላሽ ሰጥተዋል። እውነት አይደለም። የመከላከያ ሰራዊቱ በመንገዱ ሲያልፍ ነበር የኦነግ ሸኔ ታጣቂ በመንግስት ሰራዊት ላይ ተኩስ ከፈተባቸው። በሁለቱ መካከል የተኩስ ልውውጥ ነበር። በተኩሱ መካከል ስለተፈጠረው ነገር እያጣራን ነው። የተጎዱ ሰዎች አሸዋ በማውጣት ላይ የነበሩ ሰዎች ናቸው የተባለውን አስመልክቶም ትክክል መሆኑን እያጣራን ነው። በአካባቢው ግን አሸዋ የሚያወጣ ኦነግ ሸኔ የለም። በመተኮስ ላይ የነበረ አንድ ሰው ከነትጥቁ፣ አንድ ሌላ ሰውም ያለ ትጥቅ እዛው ተይዘዋል። ይሄ መቼ ይቆማል ብለህ ለጠየቅከው እነሱ ወደ ሰላም ሲመለሱ ነው። የህግ የበላይነት እስኪረጋገጥ ሰራዊቱ መንቀሳቀሱ የማይቀር ነው ሲሉ አብራርተዋል ኃላፊው። የኦሮሞ ነጻነት ግንባር የምዕራብ ዞን ጦር መሪ ወይም ደበሌ ጉማ ባሴ ቢሳ የምዕራብ ወለጋ ጸጥታ ጽህፈት ቤት ኃላፊ አቶ አብዩ ምህረት ላቀረቡት ክስ ተከታዩን መልስ ሰጥተዋል። ሚያዝያ 4 2019 ዓ.ም በኦሮሞ ነጻነት ተዋጊዎችና በአገር መከላከያ ሰራዊት መካከል የተኩስ ልውውጥ ተካሂዶ ነበር። ምክንያቱም መንግስት የኛን ተዋጊዎች ይከታተላል ፍተሻም ያደርጋል በዚህ ሂደት ውስጥ ተዋጊዎቻችን ተከላክለዋል ደልም አድርገዋል ከዛም በኋላ መከላከያው በጉልበት ስራ የሚተዳደሩ ሰላማዊ ዜጎች ላይ ተኩስ ከፍቶ በላሉ አሳቢ ብዙ ሰዎችን ገልሏል መንግስት ከገደለ በኋላ ይህንን የፈጸመው አይታወቅም ይላል የኛ ተዋጊዎች ተዋግተው ካሸነፉ በኋላ ከኋላ የመጣው ተጨማሪ ኃይል ነው ሰላማዊ ሰዎችን የጨረሰው በእኛ በኩል የሞተም ሆነ የቆሰለ የለም የተማረከ የነሱ ሰራዊት እንጂ እኛ አይደለም
ፈራና ሞትማት ቦጂአኔ
ሲሉ ለቪኦኤ አብራርተዋል በቅርብ ርቀት ላይ ሆኖ ሁኔታውን ሲከታተል እንደነበር የተናገረ ማኝ ሁላና ይባላል አየው ያለውን ገልጿል
ይኖራራ ቤኪ ከታች
ቦታው ድልድይ ላይ ነበር አሸዋውን የሚያወጡት በመንገድ ዳርቻ ነበር አሸዋውን በአይሱዙ የጭነት መኪና ላይ ሲጭኑ ነው አስሩም ሰዎች የተገደሉት የውስጥ ሱሪ ብቻ ነበር የለበሱት አሸዋ የሚጭኑበት አካፋም ይዘው ነበር በሁለት 3F መኪና የሚጓዙት ሲያልፏቸው በኦራል መኪና ውስጥ የነበሩት ተኩሱባቸው ብሏል የመከላከያ ሰራዊቱ ለህብረተሰቡ ስለሚያደርገው ጥንቃቄ የዞኑ ጸጥታ ኃላፊ እንዲህ ብለዋል የመንግስት ሰራዊት አባላት ለህብረተሰቡ የቆሙ መሆናቸውን የሚያሳየው በህዝብ መካከል ሆነው ሲተኩሱባቸው እንኳን እየተመቱም ቢሆን ህዝቡ እንዳይጎዳ መልሰው አለመተኩሳቸው እንዲሁም የኦነግ ታጣቂዎችም ከዛሬ ነገ ተምረው ይመለሳሉ ተብለው መተዋቸውም ሌላ ማሳያ ነው ሲሉ ለቪኦኤ ተናግረዋል። የኦሮሞ ነጻነት ግንባር ጦር መሪ ኩማባስ ተዋጊዎቻቸው ስነ ምግባር አላቸው ብለዋል። ከሰራዊቱ ስነ ምግባር መካከል ትልቁ ለህዝቡ ደህንነት መጠንቀቅና ህብረተሰቡ በሚንቀሳቀስበት ቦታ ላይ ውጊያ አይካሄድም ለዚህ ትልቅ ጥንቃቄ ይደረጋል በማለት ገልጸዋል። የኦነግ ሰራዊት አዲስ አበባ ከሚገኘው አመራሩ ጋር ከአንድ ወር በፊት መለያየቱን መግለጹን ዘጋቢያችን ገልሞ ዳዊት መዘገቡ ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ወደ መጨረሻው ዘገባችን ነው የምናልፈው። ኢትዮጵያና ኤርትራን በትግራይ በኩል በሚያገናኙት የዛላንበሳ ራማና ሁመራ መስመሮች በኩል የጉምሩክ ስራን ለመፈጸም የሚያስችሉ እንቅስቃሴዎች በኢትዮጵያ ወገን ስለመጀመሩ ታውቋል። ሙልጌታ ጽፋ አጠር ያለ ዘገባ አለው።
የኢትዮጵያና ኤርትራ ግንኙነት ህግና ስርዓትን ተከትሎ መሄድ እንዳለበት ሁለቱም ሀገራት የተስማሙትን ለመተግበር በራማ ዛላንበሳና ሁመራ የጉምሩክ ጣቢያዎች የመክፈት እንቅስቃሴ መጀመሩን የኢትዮጵያ ጉምሩክ ኮሚሽን መቀለ ቅርንጫፍ ጽህፈት ቤት አስታውቋል። የጽህፈት ቤቱ ስራ አስኪያጅ አቶ ምህረት አብ ገብረመድህን ለአሜሪካ ድምጽ እንደገለጹት በዛላንበሳ የጉምሩክ ስራዎች የሚቆጣጠር የፌደራል ፖሊስ አባላትና የጉምሩክ ባለሙያዎች ሚያዝያ 27 2011 ዓ.ም መግባታቸው ሰውን ገልጿል። በተመሳሳይም የፌደራል ፖሊስ አባላትና የጉምሩክ ባለሙያዎች ሚያዝያ 28 2011 ዓ.ም ወደ ራማ እንደገቡ ስራ አስኪያጁ ተናግሯል። ተጨማሪ የጉምሩክ ባለሙያዎች በዚህ ሳምንት ወደ አካባቢዎቹ ይገባሉ ብለዋል አቶ ምህረታብ። በሁመራ በኩል ደግሞ ከአሁን በፊት በሱዳን ድንበር አገልግሎት የሚሰጡ ባለሙያዎች ስላሉ ይህንን የማስፋፋት ስራ እየተፈጸመ ነው ብለዋል።
ራማ በዛላንበሳና በሁመራ በኩል ያው እነዚህ መከላከያ ጣቢያዎች ናቸው። በኢትዮ ኤርትራ የድንበር አካባቢ የሚገኙ ማለት ነው። ስለዚህ እነዚህ ላይ እቃዎች እንቅስቃሴ ሲኖር የዜጎችም እና የሌሎች መንገድ እንቅስቃሴም ይኖራል። ስለዚህ እነዚህ እንቅስቃሴዎች በሚደረጉበት ጊዜ ያው የህግና ስርዓት ተከትሎ የጉምሩክ አሰራር ተከትሎ መካሄድ አለባቸው የሚል ነገር ላይ ነው የሚወሰደው። ስለዚህ ጉምሩክ አንጻር የተሟላ አገልግሎት መስጠት በሚያስችል አግባብ የቅድመ ዝግጅት ስራዎችን እያሰራን ቆይተናል። ከዚህ ውስጥ የሚሆነው ያው አንደኛው የሰው ኃይል መድበናል። ይህም ወደ አካባቢ የማንቀሳቀስ ስራዎችን ጀምረናል። ያው የገቡ ማነው በሂደት የሚያሉ ማሉ ማለት ነው።
አቶ ምህረታብ እንደገለጹት የሰራተኛ ማሟላት ስራዎች እየተጠቃለሉ መሆናቸውን አስረድቷል። ኢትዮጵያና ኤርትራ የሚያገናኙ አራቱን መስመሮች ተከፍተው ከቆዩ በኋላ በኤርትራ መንግስት መዘጋታቸውን ይታወቃል። እስካሁን የተከፈተ መስመር የለም። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
የዛሬውን የጋቢና ቪኦኤ ጉዟችንን በዚህ አጠናቀናል። አድማጮች
አስተያየት ልሰጡን ከፈለጋችሁ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም ያገናኘን። ስናስተናግዳችሁ ያመሸነው ሀብታሙ ስዩምና
ጽዮን ግርማ ነበርን። ዝግጅታችንን ያቀናበረልን ደግሞ ሞክቢል ያበሮ ነው። ሲድራህም አብሮን ነበር። ደህና ደሩ።
kun radio sagale americati